ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ ዶት ኦርግ በቀጥታ መከታተል ይቻላል።
ከነስተብኝ እንደምን አመሻችሁ ወድማችቻችን። ዛሬ ሰኞ ህዳር 20 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ህዳር 20 ቀን 727 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
ጦርነት እንደቧል
በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ ከዜናው በማስከተል እናሰማለን። በቅድሚያ ዜና።
ባለፈው ሳምንት ውስጥ ህዳር 16 እና ህዳር 18 ላይ የአሸባሪ የወያኔ ቡድን ጦር ከሱዳን ጦር ጋር ተቀላቅሎ ወደ ኢትዮጵያ ለመግባት ጥቃት ለመሰንዘር የሞከረ ቢሆንም በሁለቱም ቀናት ተመቶ ጉዳት የደረሰበትና ወደ ኋላ የሸሸ መሆኑን የተለያዩ ምንጮች ዘግበዋል። ህዳር 16 ቀን የአሸባሪ የወያኔ ቡድን ሳምሬ እያለ የሚጠራው ገዳይ ቡድን በጀቢል ስኳር አካባቢ ለመግባት ሞክሮ በወገን ኃይል ክፉኛ ተመቶ የተመለሰ ሲሆን ህዳር 18 ቀን ደግሞ በታችኛው አርማጭሆ በሰናር አካባቢ በሚገኘው ወታደር ካምፕ ላይ ጥቃት ሰንዝሮ በተወሰደው የአጸፋ እርምጃ በርካታዎቹ ተገድለው የቀሩት ወደ ሱዳን ሸሽቶ የሄዱ መሆናቸውም ታውቋል። በሌላ በኩል በሌሎች የጦር ግንባሮች እየተካሄዱ ያሉ ጦርነቶች የቀጠሉ መሆናቸው እየተሰማ ነው። በሰሜን ሸዋ ወደብረ ሲና አቅራቢያ የምትገኘው የመዘዞ ከተማ እሁድ ህዳር 19 ወያኔ ተሸንፎ መባረሩም ታውቋል። በአፋር የጭፍራ ከተማ ሙሉ በሙሉ በቁጥጥር ስር የዋለች ሲሆን የከተማ ነዋሪ ወደ ቤቱ እየተመለሰ መሆኑም ተነግሯል። የደብረ ብርሃን ከተማ ከንቲባ ከአሸባሪ የወያኔ ቡድን ጋራ ግንኙነት አለው በሚል ተጠርጥሮ በቁጥጥር ስር ውሏል። በኢትዮጵያ የመንግስት ግልበጣ ተካሂዶ አሸባሪ የወያኔ ቡድን ወደ ስልጣን እንዲመጣ አሜሪካ ሁሉንም አማራጮች እየተጠቀመች መሆኗን ታዋቂው አሜሪካዊ የምርመራ ጋዜጠኛ ጀርሚ ስካሂል ዴሞክራሲ ናው በተሰኘው የቴሌቪዥን ፕሮግራም ላይ ገለጸ። በዚሁ ፕሮግራም ላይ ጋዜጠኛው በኢትዮጵያ መንግስት ለውጥ ተደርጎ የወያኔ ቡድን ወደ ስልጣን እንዲመጣ ለማድረግ ከምትጠቀምባቸው መንገዶች መካከል ዲፕሎማሲ፣ ማዕቀብና ማስፈራሪያ እንዲሁም ለአሸባሪ የወያኔ ቡድን ድብቅ ድጋፍ መስጠት የሚሉ ይገኙበታል ብለዋል። አሜሪካ በጀርባ የአሸባሪን ቡድን ታስታጥቃለች፣ በተለያዩ መንገድ እርዳታ ታደርጋለች፣ በሐሰተኛ መረጃዎች ሽብር ለመንዛት ሞክራለች፣ በተለያዩ የእርዳታ ድርጅቶች አማካይነት ለወያኔ ቡድን ወታደራዊ እርዳታዎች ትለግሳለች ብለዋል። ይህ አሜሪካ በሌሎች ሀገሮች ስትከተል የነበረ የቆየ ፖሊሲ መሆኑን ጋዜጠኛው ገልጾ በኢትዮጵያ ላይ የሚደረገው ሁሉ የዚሁ የቆየ የአሜሪካ ፖሊሲ አካል ነው ብለዋል። በድርቅ በአንበጣ ወቅቱን ባልተበቀ ዝናብና በሌሎችም ተፈጥሯዊ ምክንያቶች በኢትዮጵያ የግብርና ምርት ውጤት ከፍተኛ ጉዳት ሲደርስበት የነበረ ቢሆንም አንድ አመት ያስቆጠረው ከአሸባሪ የወያኔ ቡድን ጋራ የሚካሄደው ጦርነት ደግሞ ከፍተኛ ጉዳት ካደረሰባቸው ዘርፎች መካከል አንዱ የግብርና ዘርፍ መሆኑን ባለሙያዎች እየተናገሩ ይገኛሉ። በተለይ በሰሜን ኢትዮጵያ ክፍል በርካታ የእርሻ መሬቶች ያለ ምርት ሲከርሙ የተዘራው ወይም የሚሰበሰበው በማጣት የተረፈውም በአሸባሪ ወያኔ ቡድን በመዘረፉ የተራቆተ መሆኑን ይታወቃል። በትግራይ አካባቢ ከ900,000 ሄክታር በላይ መሬት በዘር ያልተሸፈነ መሆኑ ሲነገር፣ በአማራ አካባቢ 1.5 ሚሊዮን ሄክታር መሬት በጦርነቱ ምክንያት ጉዳት ደርሶበታል ተብሏል። ዋግምራ ላይ 50% የሚሆነው በልማት የሚችል መሬት በዘር አልተሸፈነም፣ የተዘራውም በአግባቡ አልተሰበሰበም። በደቡብ ወሎም በደረሰ ምርት ላይ ጉዳት ደርሷል። በእነዚህ አካባቢዎች የደረሰው ጉዳት ለማካካስ በደቡብ ኦሮሚያና በሶማሊያ አካባቢዎች የምርት ስራ እየተሰራ ቢባልም ይህ በቂ ለመሆኑ ምንም ማረጋገጫ የለም። በተለያዩ ቦታዎች ከ400,000 ሄክታር በላይ የሚሆኑ ቦታዎች የመስኖ እርሻ ስራ ተጀምረው ወደ 12 ሚሊዮን ኩንታል ስንዴ ለማምረት እቅድ የተያዘ መሆኑም ታውቋል። በሌላ ዜና በአፋር ከ1.3 ሚሊዮን ህዝብ ላይ በላይ ለችግር መጋለጡን የአፋር የአደጋ መከላከል የምግብ ዋስትና ማስተባበሪያ ጽህፈት ቤት ገልጿል። የአሸባሪ ወያኔ ቡድን በከፈተው ጦርነት ምክንያት ይህን ያህል ቁጥር ያለው ዜጋ ለችግር ሲጋለጥ፣ ከነዚህ ውስጥ በአካባቢው በአራት ዞኖች ከሚገኙ 21 ወረዳዎች ቤት ንብረታቸውን ጥለው የተፈናቀሉ ዜጎች ቁጥር 377,000 መድረሱን ተቋሙ በተጨማሪ ገልጿል። ከተፈናቃዮቹ መካከል 205,000 የሚሆኑት በአዲስ የተፈናቀሉ ሲሆን የመጡትም ከአውሲ ረሱ፣ ከኪልበቲ ረሱ፣ ከፋንቲ ረሱና ከሃሪ ረሱ ዞኖች መሆኑ ተነግሯል። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
የሰኞ ህዳር 20 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ። ጦርነት እንደ ቧልት። በጦርነት አሸናፊ ሆኖ ለመውጣት በቅድሚያ ፍትሃዊ መሰረትን መያዝ ያሻል። የአምባገነን ጦርነቶችን የገፉ እና አሜሪካ ሳይቀር ምን ቢያይሉ በመጨረሻ ሽንፈትን ተከናንበዋል። የአሜሪካው የቀድሞ ፕሬዝዳንት ቶማስ ጄፈርሰን እንዳለውም ስለ ሀገሩ ስለ ሁኔታው ሀቁን ጠንቅቆ የሚያውቅ ህዝብ መኖሩም ወሳኝ ነው። ጧት ማታ ውሸት ሲጋት የቆየ ህዝብ ጥሩና ጽኑ ተዋጊ ሊሆን ያቅተዋል። ጦርነት ብዙ ህይወትና ንብረት የሚጠፋበት ክስተት ስለሆነ እንደ ቀልድ ሊያዝም የሚገባው አይደለም። በጦርነት አሸናፊ ለመሆን የጦርነት ስልትን የሚያውቅ ወታደራዊና ፖለቲካዊ አመራርና በጦርነቱ አምኖ የሚሰለፍ ህዝብም ያስፈልጋል። ማን ጀመረው? ማን ዛሬ ከወያኔ ጋር ከፍተኛ ትንቅንቅ ውስጥ ተገብቷል? ብዙ ሺህ ህይወት ጠፍቷል፣ ንብረት ወድሟል። ወያኔ የቀንድ ከብቶችን ሳይቀር በጥይት ረፍርፏል፣ ጎተራዎችን ለኩሷል። በቀላሉ የሚታይ በቀላሉ የሚያስ ክስተት አይደለም። የምናየው ግን ይህን አስከፊ ጦርነት ወደ ቲያትርነት ሊቀይሩት የለመደባቸው መድረክ ሲይዙ ነው። ታግሎ ከፍተኛ መስዋዕትነት የከፈለውን ወታደር የደንብ ልብስ መቀለጃ አድርገው የመድረክ አውደልዳዮችና ኩንታል ቦርጮች፣ አንዳንዶቹም እስከ ትላንት የወያኔ ደጋፊዎች የነበሩ በወታደር ልብስ ተሸትረውና ክላሽን አንግበው በየከተማው ፎቶ እየተነሱ መለጠፉን ተያይዘውታል። ኮሎኔል ራሱም በአሜሪካ ተዛዝ በደሞዋጋ የተያዘውን መቀሌን ሆነ ሌሎችን ቦታዎች ሲለቅና ሲያፍለቅቅ መቆየቱን ለመሸፋፈን በግንባር ዋጋለው ብሎ ዘመትኩ ማለቱም ሌላ ባልት ነው። የተፈለገው በወታደራዊ ሳይንስ የመጀመሪያ ፈተናን ማለፍ የማይችል መኮንን በግንባር ተገኝቶ አመራር እንዲሰጥ ሳይሆን በግንባር እየተዋጉ ያሉትን የማይሻጥር አመራር ነው። ፋኑን የሚያደናቅፍ የሶፋ አዋጊ ያልሆነ አመራር ነው የሚፈልገው። የሚታገለውን ማገስ ሁሉም በሚችለው አቅሙ በችሎታው አገሩን እንዲታደግ ማድረግ እንጂ ባፍቅሮ ወያኔ ትውልድን ያሳፈሩ የነ ንዋይ ደበበ አይነት ጉዶች እንዝመት ብለው እንዲቀልዱም አይደለም። በተመሳሳይ ደግሞ ወያኔ በአሜሪካ ወናፎች ተደግፎ የስምንት ድርጅት ህብረት መሰረትኩ ሽግግር መንግስት መሰረታለሁ አዲስ አበባ ሊዝ ነው ወዘተ ልፈፋው እንዲሁ ባልት ነው። 27 አመታት የምን ሽግግር ሲለን ሲደነፋ የቆየ ዘረኛ ቡድን ነግ ወደ ዲሞክራሲ ይወስደናል ብሎ ማመን ከቶም ሞኝነት ነው። የተጀመረው ጦርነት ባውንታዊው ገጽታ ህዝብ ለሀገሩ እንዲነሳሳ ያደረገ ሲሆን በዚያውም የጠባብ ብሔረተኝነትን ማደጋ ይበልጥ አጋልጦታል። ገልጠን ብናየውም የኮሎኔሉ ኢትዮጵያ ካንገት በላይና ነገ በጠባብ ጭፍሮቹ አማራ ግድያና ጭፍጨፋ እርቃኑን የሚቀር ነው። ዛሬ ወዳለንበት ቦታ ያደረሰን የዘረኞች ረጅም ጊዜ ወንጀልና የኮሎኔሉ ከወያኔ ፍራትና መዋቅር መገላገል አጥቶት መደመር ብሎ መንደፋደፉ ነው። ስርነቀል ለውጥ የወያኔ ፍራት ይውደም ህገወያኔ ይሻር ወዘተ ብሎ ህዝብ ሲጠይቅ እንቢታቸው ነው ለዚህ አስቀፊ ጦርነት ያበቃል። በሌላ በኩል ደግሞ የኢትዮጵያ የባህር ጠረፎች እነማን እንደሆኑ ህዝብ እንዲያውቅ ሆኗል። ግብጽ እነማንን ከፍላ ሎሌ አደረገች? አሜሪካስ የማን ወዳጅ ናት ከልቧ? ስለ አሜሪካ ኢምፔሪያሊስት ጸረ ኢትዮጵያ አቋም ከተናገርን 50 ዓመት ቢያልፍም ችግሩ የርዕዮተ ዓለም ልዩነት መስሏቸው ያላመኑን ያወገዙን ጥቂቶች አልነበሩም። ኮሎኔሉን ለስልጣን አብቀተው የህዝብን ትግል ማጅራት የመጡት አሜሪካኖች ቅድሚያ የሚሰጡት ለራሳቸው ሀገር ጥቅም እንጂ ለሚንቁት ማንንም ጥቆር እንዳልሆነም አሳስበን መከረን ነበር። ዛሬ አሜሪካንን ተጣላሁ ሊል የተነሳው አገዛዝ ዋና ዋና ባለስልጣኖች ለአሜሪካ ያደሩ ቅጥረኞች መሆናቸው ምንም አያከራክርም። በአቋምና ተጨባጭ ተግባር ፍረጃ ሳይሆን በውልደት ብቻ አጥፊ ብሎ እርምጃ መውሰድን በባድመ ወቅትም የተቃወምነው ነው። የትግራይ ህዝብ የኢትዮጵያ ህዝብ ነው። የኢትዮጵያ ጣላቶች ደግሞ ወያኔና ሁሉም ዘረኞች ናቸው። ፉከራና ቀረርቶ የሚያበዙት ከንቶች እይታችንን እንዳንሻወርሩት መጠንቀቅ አለብን ስንልም ለወያኔ ፍራት መውደም ከኛ በላይ ማን ተጋብሎ ብሎ ለመጠየቅም ድፍረቱም ምክንያቱም አለን። ዘረኛን ስንቃወም ባንጻሩ ያው ለሆኑ ዘረኞች መድረክ አንስታቸው። የህዝብ ኃይል አንድነቱን አጠናክሮና ህልውናውን ለሌሎች አሳልፎ ሳይሰጥ ኢትዮጵያን ከአደጋ ይከላከል። ድል ለኢትዮጵያና ህዝቧ።
ከዚህ ተላጆ ይበለው ከጅ ሲወቁ ተራዋለን
በለሃ ፍልጽግና እንዳልል ሳቤ በሙሉ ሆኖ ቢልግና ችላ እንዳልለው ቃውሱ የዘር ማጥፋት አገርንም በታኙ ሆኖ መዘዘኛ ክብር እንዳልሰጠው ዳግማዊ ሆያኔ ሆኖ ቢዘረኛ መሪ እንዳልለው አብዮቴን ቀልብሶ የወያኔን ስርዓት ያሁን በከፋ መልኩ አስቀጥሏልና እሱም አልበቃ ብሎት የኮሮና ቫይረስ ተደማሪ ሆኖ ፓማራው ህዝብ ላይ የልቂት ጦርነት ከፍቶበታልና ምክሩንም እንዳላምነው ያመኑት በደንደስ ሆኖ ስላገኘው ፍጹም ሐሰተኛ የከረከር ክሰንጂ ቀርብ ያለው እንግዲህ ይኸውና ባገራችን ላለው ለህዝብ የሚሟገት ሐቀኛ ድርጅት እውነተኛ ዳኛ በላል በላሃ የሶስት ሺህ ዘመን ባለ ታሪኩ አገር እስከኛ ትውልድ ድረስ በዜጎቿ አይደን ግብር ተከብራ ስትኖር የነጮራሪን ትምክት ወቅታ በማባረር የጦር ኃይል ሆና በተምሳሌነቷ ባለ መጭቁን ህዝቦች እንደ ንጋት ኮከብ ደምቃ ስታበራ ግና በካዲ ዘረኞች ቀኔ ጣለው ድንጋይ ሆነና ትንግቱ በቅል የመሰበር ከገደል ጠርዝ ላይ በኃይል ተገፍትረን አሁንም ነው በውጪ ነፍስ ግቢ ነፍስ ለአገር ህልውና እየታገልን አለን። በላ ልበልሃ በዜግነት ግዳጅ ችግሩ እንዲቀረፍ እንግዲህ ምን እናድርግ ለሚለው መልሳችን ህዝብን አስተባብሮ አገርን ለማዳን የችግራችን መቋጫ አማራጭ ለሌለው የሽግግር መንግስት አስቸኳይ ምስረታ ቀፎ እንደተመታንብ ሆ ብሎ መጥመም ነው ባመጽ እንብልታ ጀነስ እናደርግ ነው ለመጮ ትሉዳችን የምንኑሉ ውለታ ደግሞም የማንሆነው የአያት ቅማቶች አደራ በልጃ በላል በላሃ ለዚህ ግባን ችሎት ፈራይ ዳኛ እንዲሆን ከልቤ የማምነው የኢትዮጵያ ህዝብ ብቻ መሆኑን አውቃለሁ። ስለዚህ በአስቸኳይ አመጽ አፋፍሞ ዘረኛ ወያኔን ከነግስ አንግሱ መቃብር እንዲያወርድ ፍርድ ጠይቃለሁ የአገር አድን ትግሉን።
የወጀኒ ጉድፈቻዎች የአረብ ገኛዎችና ሁሉ ኬንያ ኬንያ በሃማ ቱማ ንጻፍ ንጻፍ ይወገዝ ካልድማ ዝምታ ኃጢያት ነው ህዝብ አገር ሊጎዳ ለታሪክ በራጆች የሚለግስ ሜዳ ዳስመሳይ ቡካኑ ለባንዳና አንጃ የሚፈስ ቀዳዳ ንጻፍ ንጹህ አገሩ ይንጫጫ ታሪክ ሀቅን መስገብ ሐሰት ይጣመውጫ በሚል አገራችንን ሊያጠፋ የሚቅበዘበዘውን መንጋና ሾፌሩን ዘረኛ ገዛዝ አመረን መታገልና በስፋትም ማጋለጥ አለብን። አገዛዙ ሁለት አመት ባልሞላ ጊዜ የሰማት ማምረቻ ፋብሪካ ሆኗል። ታሪክ የኢትዮጵያ ምሁራንን አኩሪ ገድ እንዳልመዘገበ ሁሉ ዛሬ መድረኩ የተጨናነቀው በፖለቲካ ሸማሻዎች፣ መሐይም ምሁሮች፣ ቀፎ ታፔላ ለጣፊዎችና ባንዳንጃዎች ነው። ያልታደለች አገር ጥራግራ ደም ተፍታ ለአፍሳ ያስተማረቻቸው ሲመረቁ ደፈንቀል የሆኑ አጣፍራዋታል። ሐቁ ሲነገር ተነከረ አይገባም የሚሉትን በነሰማ ኖሮ በጊዜ ሹሞቹንም የወያኔ ጉድፈቻ ብለን ባላጋለጥንና ድንብርብራችንን አውጥተን ቀንበር በጫኑብን ነበር። መጻፍ ማጋለጥ መጮህ መታገል ሲያንስ ነው። ኢትዮጵያዊ ከሆን ያለችን ውድ ሀገር ኢትዮጵያ ብቻ ከሆነች ያ የምንለው የቅዠት ሀገር እስከሌለን ድረስ ከሀገር በፊት ሆድን ካላስቀደም ታሪክም አልዋሸ ትውልድም አልከሰመ ካልን ዘንዳ ቀደም የታየው ጀግንነት ከጥቁር አንበሳ ወጣቶች እስከ ስልሳዎቹ ትንታጎች ዛሬም እውን ሊሆን በተገባው ነበር። በደርግም በወያኔ ማገዛዞች ወንጀል ማመካኘት ይቻላል፣ ግን አያዋጣም። እያንዳንዱ ትውልድ ወደ መጪው ወይም ወዳለፈው ሀኬት መለጋቱን ትቶ ኃላፊነቱን መሸከም መቻል አለበት። ያለፈውማ ባመነበት በጸናበት አገሬ ብሎ በጀግንነት ተሰውቶላታል። ፋኖነቱ በመላስ ሳይሆን በጓንዴ በክላሽን ነበር። መትረየስ መላሶች ሳይሆኑ ብሬንም ጎሪዮኖቭም ያንጣጡ ጀግኖች ነበሩ። ሞት ለፋሽስቶች ብሎ ያ ትውልድ ተጋፍጧቸዋል። ዛሬ እዚህ ላይ ነው ትኩረታችን ጥያቄያችን ሊሆን የሚገባው። እኛ ከትግሉ እንዴት ነን? ስለ ትግል እንቀባጥራለን ወይስ እንታገላለን? የታገለውን ትውልድ ታሪክ እናጠለጥላለን ወይስ በተጨባጭ ትግል የበለጠና የደመቀ ታሪክ ልናስመዘግብ ቆርጠን ተነስተናል? ሰው ሆኖ መኖር መሞት ወይስ ከንቱ ሆኖ ከትቢያ መደባለቅ ነው ጥያቄው። ምሁርነን ይሉናል ዶክተር ፕሮፌሰር አገር ህዝብን ክደው ተብለው ከርስቶ አደር ግም ለግም ተቃቅፎ ሆዱን ሲያሽ በቁንጣን ልትሞት ነው ኢትዮጵያ በዘረኛ መንጋ እያስፈጀች ህዝቧን። ሐቀኛና ያወቅነውን ታሪክ በሚገባ ለማቅረብ ብዙ ጊዜ ብንጥርም አውቆ የተኛን ሰው ሆነው ያንኑ የገለማ ሐሰት የሚዘባርቁትን ማረም ባለመቻላችን እንደ ሞኝ ልቅሶ መልሶ መልሶ ሐቁን ለማስረዳት መጣሩ ግዴታችን ሆኖ ይገኛል። ይህን ጽሑፍ ለመጻፍ ምን አነሳሳኝ ለሚለው ምላሽ ለመስጠት እየሞከርኩ ነው። ጊዜው የሐሳዌ መሲሆች፣ የአስመሳይ ታጋዮች፣ የነበርን መሰረት አይን አውጣ ቀጣፊዎች፣ የለየላቸው ባንዳዎችና ዘረኞች በመሆኑ ንትርኩ ጉንጭ አልፋ ሆኖ እንዲሁ በግፋቸው ሲወገዙ ህዝባችን ተሰደበ በሚል ይለጉሙንም ይቸኩላሉ። ባንዳ አንጃ ከሃዲ መሆን የሚያሰድብ ቢሆንም ማንነታቸውን ገላጭ እንጂ ተራ የታባክ ስድብ አይደለም። ወደነሳስተኝ ለማለስና ባለፈው ሰሞን ስለ ትግሉ ያ ትውልድ ሰማዕትና ስለ ቀይ ሽብር ሰለባዎች የሚዘግበው መኮንን ተስፋዬ ስለዋለልኝ መኮንንና ማርታ መብራቱ ታሪካቸውን ባቀረበበት ወቅት ቃሪያ ነገሮችና ርዝራዦችም ቢሆኑ የተነገሩትን ይዘው አሊያም አድሃሪስ ራሳቸውን ደግፈው ተረባረቡበት። ከሁሉም የገረመኝ ግን እነዚህ ንጹህ ሰማዕት የሆኑ ኢትዮጵያውያንን የሻቢያ እና ጀብሃ ሎሌዎች አባሎች ሊሉ መነሳታቸው ነበር። ይህን በተመለከተ በዘመኑ ከነበሩት አንዱ የግራ ክንፍ ምሁር ጋር ወደ አገር ቤት ደውዬለት ስንወያይ፣ ብዙም አይግረምህ የዘንድሮ ማፈሪያዎች እድልና መድረክ ቢያገኙ ዘራይ ደረስና አብርሃ ደቦጭንም ሻቢያ ብለው ይከሳሉ። አይ ጊዜው አይገጥምም ብትላቸው ደግሞ ቢሆንም ብለውህ ነው የሚደርቁት ሲለኝ፣ ይህን ጽሑፍ ለመጻፍ ተነሳሁ እንጂ ዋለልኝን ለቀቅ ያን ትውልድ ለቀቅ ብዬ ከዚህ በፊት በዚህ ርዕስ የምለውን ብዬ ነበር። አለል ዘለልባዮች በዘመነ መንግ አልፎላቸዋል። የልኝታና ማፈር እርም ሆኗል። መቅደድ መቀደድ ነግሶባቸዋል። ለብዙዎቹ ውሸት ላይ የተመሰረተ አገዛዝ የበላይነትን ሲያገኝ ዋሾው እንደሚፈላ በታሪክም የታየ ነው። ከአመታት በፊት ገጣሚውና ተንቢተኛው ኃይሉ ገብረ ዮሐንስ ገሞራው ሲገጥ ይችላልው ብሎ ያሻጋሪ አታላይ አርክሶ አጣላ ከኑሮ ሊያለያይ ብሎ ነበር። የሚያውቁ ዝም ሲሉ አላዋቂዎች ይጮሃሉ እንዳይባል ግን ከዝምታችን መለያየት የግድ ነው። እኔ ዋለልኝንም ሆነ ማርታን ጌታቸውና አማኑኤልን አውቃቸዋለሁ። ዋለልኝ የነበረውን የጭቆና ሀቅ ፍርጥርት አድርጎ በድፍረት ስለጻፈው የተነኩና የዚያን ጊዜ ሁኔታንም ሊክዱ የሚከጅሉና ምናልባትም ጽሑፉን አንብበው ያልገባቸው አሊያም ሳያነቡ በስማ በለው የሚነዱ እሱን ጸረ ኢትዮጵያ ጸረ አማራ አድርገው ሊያቀርቡ ሲዳክሩ ዓመታት አልፈዋል። ወያኔም ኢህአዴግ ብሎ ሊያወናብድ እንደቃጣው ሁሉ ኦፕሬሽን ዋለልኝ በሚል ሊያደርግ የጣረውን ውጠው በዋለልኝ ላይ ጥላቻቸው ሰማይ የነካ ጅሎች ጥቂቶች አይደሉም። ዋለልኝም ማርታም ጌታቸውም ወዘተ ጥርት ያሉ ጽኑ ኢትዮጵያውያን ነበሩ። ጀግኖች በወቅቱ ቀይ ዘብ እንባል ለነበር ነውና ለጋል ነው ክራከንፎች እንዲያውም ዋለልኝና ጥላውን ግዛው ለስለስ ያሉ የኢትዮጵያ ብሔረተኛ እንላቸው ነበር። በፖለቲካ ብንለያይም ለምሳሌ የብርሃነ መስቀልን ኢትዮጵያዊነት ተጠራጥረንም አናውቅ። የአዲሮቡ ጀግና ተስፋዬ ደበሳይን በኢትዮጵያዊነቱ ሊጠይቀው ብቃት ያለው ማንም የለም። ፍጹም ኢትዮጵያዊ ነበርና ዛሬ በኢትዮጵያዊነት ሹሙ ይበልጥብናል ባዮችማ አፋቸውን መክፈትም ሊፈቀድላቸው አይገባም። ዘር ያልቆጠረውን ትውልድ ባይዘረዝሩት ይሻላል እንላቸዋለን። ዋለልኝ የብሔር ጭቆና ለማለቱ ለሚያማቸው ይመማቸው እንጂ ሚሊዮኖች የሚያውቁት ሀቅ ነው። ስናድግም ያየነው ነው። ለትግል እንቅፋትም እየሆነ የተማሪውን እንቅስቃሴ ሊያዳክም የሚችል በመሆኑ ልናስወግደውና አንድነትን ልናጠናክር በሚል የተጋተርነው ጥያቄ ነው። የብሔር ጥያቄን ያመጡብን እንጂ ዋለልኝም እኛም የተማሪው እንቅስቃሴም ኢህአፓም ያመጡት አልነበረም አይደለም። አይነሴ ጉዳይ በመሆኑ ዋለልኝ ያበጠው ይፈንዳ በሚል ደፍሮት መጋረጃውን ከፍቶታል። ከሁሉም በላይ ግን እነዋለልኝ ባመኑበት ተሰልፈው ውድ ህይወታቸውን የሰጡ በመሆናቸው ማንም ቡከንና አንጎለ ሸንካላ ሊተቻቸው የሞራል ብቃት መቼም አይኖረውም። ዋለልኝ ከኢህአፓ መስራቾች አንዱ እንደመሆኑና ለምስረታው ሂደት ተስፋዬ ደበሳይ ወደ አዲስ አበባ ተጉዞ እሱንና ጸጋዬ ገብረ መድኅንን አማክሮ የተመለሰ በመሆኑ ዋለልኝ የኤርትራ ግንባሮችን ንዑስ ከበርቴ ብሔረተኞችና ተገንጣዮች በሚል አሉታዊ ግምጋሜ እንደነበረው የምናውቅ ምስክሮች አለን። ማርታ አባቷ የኤርትራ ተወላጅ ቢሆኑም ኢትዮጵያዊ እንጂ ሌላ አልነበረችም። ወንድማም ያፋ ሆኖ በከተማም በገጠርም ታግሏል እንጂ ግንባሮቹ ጋር አልሄደም። አባቷም ያጼው ተሿሚ ሆነው በኢትዮጵያዊነታቸው ጸንተው ያረፉ ጀነራል ናቸው። ፈሬ ወለደው ይሰቀጥጣል። ያልቀበረ ያርዳ የተባለ ይመስል፣ ያልነበረ ያውራ የተባለ ይመስል፣ የነነበር ወሬ አገሪቷን ሞላት፣ የነበረው ሳይሆን ያልነበረው በላት። የሐሰት ዘመቻ በተለይም የሞር ተብዮች ዛር አጆ ከብሬ እየሆነ የመጣው ቅጥፈት ያነጣጠረው በኢሃፓ ላይ መሆኑ አያስገርምም። ይህ ድርጅት ለሕዝብና ለኢትዮጵያ ቆሞ በሐቅ ለሐቅ ስለታገለ ጠላቶቹ መብዛታቸው የሚያስገርም አይደለም። የኢትዮጵያ ጠላቶች ትንሽ ትልቁ ድርጅቱን ይጠላሉ። ባንዳና ድርባዮች ሊወዱትም አይጠበቅ። ወያኔና ገንጣዮችን ከመጀመሪያው ስለታገላቸው ጠላት ያሉት ከያኔው ነው። አንዳንዶች ድርጅቱ ገንጣዮችን ደገፈ፣ የኢትዮጵያን አንድነት አጠቃ ብለው ሲቀባጥሩ ብንሰማም የሚመለከታቸው ገንጣዮች ግን ከመጀመሪያቸው እንደጠመዱት እንደተቃወሙት ይታወቃል። ያባ ለሻቢያም ለጀብሃም ለሶለማሌም ሆነ ለአረቦች አገር አሳልፎ የሰጠበት ሰኮንድም የለም። ወያኔን ገና መገንጠልና ህዝብ አብሮ መኖር አይችልም፣ አማራ ተራማጅ የለውም ሲል ጀምሮ ተቃውሞት ተገኘ እንጂ የናረጋዊ ግደይ ስብሃትና አባይ ፀሐይን ወያኔያዊ ጥቃት መቋቋም ተገደደ እንጂ በከክ ብሎ አላበራቸውም፣ አልደገፋቸውም። በጸረ ወያኔው ትግልም ስንቶቹ የትግራይ ተወላጅ ኢሃፓዎች መስተዋታቸው ታሪክ ነው። ኢትዮጵያ ባይ ባይሆንማ ከነሱ ድጋፍና እርዳታ ናኝቶ ዛሬ የኢትዮጵያ አጥፊ ቡድን ማለትም የባዕዳን ቅጥረኛ አንዱ በሆነ ነበር። ይህን እኩይ ዘመቻቸውን በተመለከተ መጠቀስ ያለበት ጉዳይ የታሪክ ጸሐፊዎችና ምሁሮች ክህደት ነው። ብታቂ የፈረንጅ ዲፕሎማ ያውም ወያኔ እየገዛ በሚንበሸበሽበት ለማግኘት ምርምርና ጥናት ሲያደርጉ ኢትዮጵያና ፖለቲካዋን በተመለከተ ጥራዝ ነጠቅነትን ዕውቀት ብለው መቀባጠሩን መርጠው ይገኛሉ። በማያውቁት የሚዘባርቁት ቢወገዱ ኢትዮጵያ ባማረባት ያለው ሰው እውነት አለው። ስለ ኢሃፓ ታሪክ የማያውቁትን ሲዘባርቁና ምስክርነት ብለው ራሳቸውን ሲያዋርዱ የቆዩት የባጁት ታሪክ አዋቂ ነን ባዮች ዛሬ ዘረኞቹ የኢትዮጵያን ታሪክ በአኖሌ ጭቃ ሲለውሱት ከቆላይት ይበልጥ ጉድጓድ ምሰው ተደብቀዋል። የሟቹ የነጋሶ ጊዳዳን ያህል እንኳ አሌ ሊሉ አልደፈሩም። ስለዚህም ባያሌው ስለ ኢሃፓ የሚጽፉት ያውም ብዙ መቶ ገጾች አጥፍተው ጭራሽ የፈጠራ ወይም የደርግ ወያኔ ድሪቶ ሐሰትን አድሰው ሆኖ ይገኛል። ሐሰታቸውን ብናጋልጥም ያዳቆነን ሰይጣን ብለው ሙጭጭ ብለው ቀጥለውበታል። አውቀው በጠላትነት በዚህ የተሰማሩትን መቼስ ማልጎደኒ በሚል ስናል ሳያውቁ ግን አውቀናል ብለው የሚሸናከሉትን ከማስረዳት ሌላ ምን ማድረግ እንዳለብን ግልጽ አይደለም። መስራች ነን ይሉናል፣ ያውም ሊቀመንበር። ምሁር ነን ይሉናል፣ ያውም ዶክተር ፕሮፌሰር። ወማለት ሳይችሉ ወኔ ጠፍቶባቸው ጨቋኝ ጫማ መሳም ሆኖ መለያቸው። ከድርጅቱ የምስረታ ሂደት እስከ ታሪካዊ ትግሉና የዛሬ ይዘቱ ያልተዋሸ የለም። አንዱ የደርግ ወያኔ አሽከር ለምሳሌ ድርጅቱ የተመሰረተው በምዕራብ ጀርመንና አልጄሪያ ኤምባሲዎች እርዳታ በአዲስ አበባ ነው ብሎ ተፈጽሟል። ሁለቱ መንግስታት ያኔ በጋራ የሚሰሩ ሳይሆኑ የተጻረሩ ቢሆኑም የሁለቱንም ኤምባሲዎች የምናውቅ አልነበርንም በጊዜው። አንድ የመይሶን ዋሾ ደግሞ ከሀገር ሲወጡ መይሶንን አስፈቅደው ነው ሲል ከትቧል። በጊዜው መይሶን የሚባል ድርጅት ያልነበረም ከመሆኑም በላይ በአውሮፕላን ወደ ካርቱም ስንበር ማንንም አላስፈቀድንም ነበር።
አየር መንገዱንም ጭምር ማለት እንችላለን። ብዙ ተዋሽቷል። ዛሬ ለዘረኞች ያደረው አንጃመሪ በተማሪ ማህበር ሳለን ኢሃፓን ለመመስረት ስንታገል ነበር ሲልም ቀጥፏል። በዚያን ጊዜ እሱ በ60 ዓመተ ምህረት ወደ ሶማሊያ ሲሸሽ እኛ ከሀገር የወጣነውና ወደ ድርጅት መስረታ የተሰማራነው በ1961 ዓመተ ምህረት ነሐሴ ነበር። እሱ የዋናው የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ተጻራሪ ነበር። ግለሰቡን ለምሳሌ አይቼው ማላውቅ ንግግርም አልነበረን። በአዲስ አበባ የተማርነው በቀደም ተከተል በአንድ ህግ ኮሌጅ የነበረ ቢሆንም ተማሪ ሆነን ያፋ የሚባል ድርጅት መመስረት የሚል ነገርም አናውቅም ነበር። ለነገሩ ኢሃፓን ስንመሰርትም ስሙ ኢሃፓ አልነበረም። ስንቱን የገደሉ ስንቱን ሰው የፈጁ ዛሬ ተዘክረው በክብር ሲቀበሩ ለፍትህ ለሀገር የሞቱት ተረስተው ዛሬም እንደ ትላንት በዝምታ ታልፈው ይሉኝታ ባጡትም በሰፊው ተወግዘው። የኢሃፓን የምስረታ ሂደት ከዚህ ቀደም ላቀርብ የሞከርኩ ቢሆንም ተሳሳችሁና ተራኪው ስለበዛ እንደገና ማቅረብ እገደዳለሁ። ላንዴም ለሁሌም ይሆናል የሚል ቀጭን ተስፋ አለኝ። በቅድሚያ ግን መስራች ማለት ምን ማለት ነው? የድርጅቱን ሐሳብ ጠንስሰው ሂደቱን የጀመሩት ወይስ በጉባኤ የተገኙት? በሁለተኛውም ስሌት ቢሆን ዛሬ መስራች ነን ብለው የሚወራጩት መስራች ሊባሉ የሚችሉ አይደሉም። በዚህም በዚያም በሂደቱ አልነበሩም። ኢሃፓንም ሰራዊት ኢሃሰን የመሰረተው ኢሃፓ ሲሆን የመጀመሪያዎቹ ሰልጣኞችና ታጋዮች ደግሞ ስማቸው ይታወቃልና ለሰራዊቱ መስራች ብለው ማንንም ሊሾሙብን ሊሰይሙብን አይችሉም። ድርጅት ያስፈልጋል ትግሉን በከፍተኛ ደረጃ ለማስቀጠል የሚለው ሐሳብና ድምዳሜ የተራማጅ ተማሪዎች ያብዛኞቹ ነበር ማለት ይቻላል። ይህን ሐሳብ ተግባራዊ ለማድረግ በተጨባጭ የተነሳነውና በእኔም ቤት በብንያም አዳነም ቤት የመከርነው አራት ነበር። ዛሬ እኔ በትግሉ መስክ ስገኝ፣ ሌላው በድርጅት ባይሆን በፖለቲካው መስክ አሁንም አለ። ሶስተኛው ከድርጅቱ ከዓመታት በፊት ወጥቶ ዛሬ ደግሞ የወያኔ ደጋፊ ሆኖ በመቀሌ ከትሟል። አራተኛው ብንያም አዳነ ደግሞ በሰራዊት ተከላው ሂደት ተሰውቷል። በትጥቅ ትግል ሂደት ስላመን ውጭ አገር ሄደን በዚያ ካሉ ተራማጅ ምሁሮች ተማሪዎች ጋር ተገናኝተን የፖለቲካ ድርጅት መስርተን ትግሉን መጀመር በሚል ስንስማማ የመውጫችን መንገድ ደግሞ ወደ ተማሪውና ሕዝብ ትግል ዓለም አቀፋዊ እይታ ሊስብዘን አውሮፕላን ጠለፋ በሚለው ሐሳብ ቀርቦ ተስማማንበት። ብንያም ባቀረበው ሐሳብ መሰረት ኃይለ ኢየሱስ ወልደ ሰንበትን ስንቀርበውና እሺ ሲል ስንመለምለው እሱ ደግሞ ሽጉጥ ያለው ነው ብሎ ቀጣዩን አቅርቦ ስድስተኛ ሊሆን ቻለ። እስር የነበረው ብርሃነ መስቀል ሲፈታ ቢደባለቀን ለድርጅት ምስረታው ይጠቅመናል በሚል ስለታመነበትም በዚሁ ተደረገ። አብረን እንውጣ ብለናቸው በልዩ ልዩ ምክንያት እምቢ ያሉት ለምሳሌ ሟቹ መስፍን አራያ ሳያጋልጡንም በህዝብ ትግል ቆይተው ዛሬ አልፈዋል። የዚያን ጊዜ የመተማመን ልክና ደረጃውን እስካሁን የሚያስታውሰኝ ነው። በዚህ ዝግጅት ማንም ሌላ የተካፈለ አልነበረም። መስራች ነን ባዮች ፎሽ አደብ ግዙ። በርጩማ ተቀማጭ መች ብቅልን ያወርዳል። ከትግል ሜዳ ርቆስ ፋኖ እንዴት ይኮናል? ውርደት የለመደስ መች ክብርን ይለብሳል? ሞትን የፈራስ ሰው መች ሕይወት ያገኛል? መጎንበስ ኃጢአት ነው ብለው ወላጆችም አገርም ስላስተማሩን የፖለቲካ ንቃታችን ዛሬ የታሪክ ላጲሶች እንደሚሉት የመጣው ከሶቪየት ቤተ መጻሕፍት ወይም ከቻይና አልነበረም።
መጎንበስ ኃጢአት ነው ብለው ወላጆችም አገርም ስላስተማሩን የፖለቲካ ንቃታችን ዛሬ የታሪክ ላጲሶች እንደሚሉት የመጣው ከሶቪየት ቤተ መጻሕፍት ወይም ከቻይና አልነበረም። መሬት ላራሹ ብለው ተማሪዎች ሲሰለፉና በስርዓቱ ላይ ሲነሱ አራያቸው እነ ደጃዝማች ታከለ እነ መንግስቱና ገርማሜ ነዋይ እንጂ ሌሎች አልነበሩም። እኔ የፖለቲካ መጻሕፍት ከማንበብ በፊት ማንነቴን የቀረጹልኝ እናቴና ጸረ ንጉሥ የነበሩት ባህታውያንና ሰባኪዎች ናቸው። አባ ጉኒና፣ ባህታዊ ገብረ ጊዮርጊስ፣ አባ ቸርነት፣ አባ ገብረ ስላሴ። በሂደት ግን ያለው አገዛዝ ለለውጥ መልሱ እምቢ ሲሆንና ዓለም አቀፍ ሁኔታውም የያዘው የትግል አቅጣጫ መሰረታዊ ለውጥን ጠያቂ ሲሆን ዝንባሌው ወደ ግራ መሆኑ አይቀሬ ሆነ። ኢትዮጵያን በቁጥጥሩ አስገብቶ የወጣቶችን አንጎል ለማጠብ ሲወራጭ የነበረው የምዕራቡ ኃይል በተሰማራበት አሸናፊ ቢሆን ኑሮ ወጣቶች ወደ ግራው ባላዘመሙ ነበር። ግን አልሆነም። አሜሪካ የፊውዳሉ ስርዓት ደጋፊ ሆነች። አሜሪካና ምዕራቡ የአፍሪካ ህዝብ ትግል ዘረኛ ጠላቶች ሆኑ። ማንዴላን ሳይቀር ዘረኛ ብለው አወገዙ፣ አሰሩ። በኮንጎ ሉሙምባን ገደሉ፣ አስገደሉ። ንክሩማን ገለበጡ፣ ቪየትናምንና ሌሎችን ወረሩ፣ ወዘተ። የዛሬዎቹ መሐይሞች እንደሚሉት ሳይሆን ስለ አገራችንም ስለ ዓለምም በአያሌው አንበናል። ንቃታችን በግንዛቤ ላይ የተመሰረተ ነበር። ባላወቁት ተሰማሩ የሚሉን የተደናቆሩት ራሳቸው ናቸው እንጂ በኢትዮጵያ ጭቆና ስለመኖሩና መሰረታዊ ለውጥ ስለማስፈለጉ ማንንም ንገሩን ባይ አልነበርንም። ለሰፊው ህዝብ የሚበጅ ለውጥንም ፈላጊ ስለነበርን ወደ ጥቂቶች ሰው በለህ ስርዓት ሲፎዞነት ደጋፊነት የሚወስደን መንገድ ዝግ ነበር። ለማወቅ ከሆነ ከሀገራችን ሁኔታ ባሻገር የአፍሪቃንም የምስራቅ ቲሞርና ካሊማንታን ሁኔታ በበዘተ በዝርዝር እናውቅ ነበር። አንድ የዳጎሰ ቀጣፊ የግራ መጻሕፍትን ከውጭ እየላኩልኝ ከሁሉም በፊት የነቃሁ እኔ ብቻ ነበርኩ ሲል ብንታዘበውም በዩኒቨርሲቲው በኩባ የሚታተመው ትራይ ኮንቲኔንታል መጽሔትና በሚቼል ኮት ኩባንያ ሰራተኛ ለዩኒቨርሲቲ ቤተ መጻሕፍት የተለገሰ የማኦ ዜዶንግ መጻሕፍት ነበሩ። አንበናል፣ ግን የተመክሮ ትምህርት ያንሰን ነበር ማለት ይቻላል። አብዮት ለአገር ማለታችን ትክክል ሆኖ ሳለ ዛሬ የታሪክ በራጆች የጥገና ለውጥ አፈቀላጤ ሆነው ሲመጡ መልሳችን ያልደረሰበት ግልግል ያውቃል የሚለው ነው። ዛሬስ ቢሆን ያን ትውልድ ሊያወግዙ ምላሳቸውን ያሾሉ ክፍሎች ምን የሚበጅ መፍትሄ ሲያቀርቡ ይሰማሉ? ያው ብዝበዛ በፈረንጆች ይቀጥልብን ከማለት ሌላ ወደድነው ስለሚሉት ስርዓት ሆነ ጠላነው ስላሉትም ዕውቀታቸው ውሱንና የተዛባ ነው። ዴሞክራሲ ከግሪኮች የመጣ ነው፣ ካፒታሊዝምም በዋሸራና ዋልድባ አልተገኘም የምንላቸውም ለዚሁ ነው። ዴሞክራሲና ሶሻሊዝምን ባለመነጣጠላችንም በተጨባጭ ሶሻሊስት ነን ብለው ግን አምባገነንነትን ያሰፈኑትን አገሮች መደገፍ አልተቻለንም። የገዳ ስርዓት ዴሞክራሲያዊ መፍትሄ ነው ሊሉን እየቃጡ ያሉትንም ሆነ መደመር መባዛት ባዮቹን ጥራት ነጠቆች አንቀበልም ያልነው ንቃታችን በቦታው በበቂ በመገኘቱ ነው። ትላንትም ዛሬም ለነገሩ የሽግግርን ሂደት ሲቃወሙና የዘረኞችን ምርጫ ሲደግፉ ጭቆና ይቀጥልብን ከማለት ሌላ ምንም ትርጉም ሊሰጠው አይችልም። ጥላቻን በፍቅር ገጥመን ሳንረታ፣ ችግር ኑሮን ችለን በሳቅ ሳንገታ፣ ሕይወትን ለሀገር ሳንሰጥ ሳንሰቃይ፣ ደግ ቀን አይመጣ ነጻነትን አናይ። ወደ ሱዳን ለስደትና ትግል ካቀናን በኋላ እንደ ጠየቅነው ሱዳን በተጽዕኖ የተነሳ ጥገኝነት ሊሰጠን ባለመቻሉና እኛም ወደ ቻይና
ሶቪየት ህብረት ወይም ምስራቅ ጀርመን በሚል የቀረበልንን አማራጭ አልቀበል በማለታችን በፖሊስ አጅበው አለምርጫችን ወደ ግብጽና ከዚያም አልጄሪያ ወደሚባል ሀገር ሰደዱን። የአልጄሪያ ገዛዝ ያደረሰብንን ስቃይና በደል በሌላ ጊዜ የምንመለስበት ይሁን በሚል ለለፈውና ከዚያ ሆነን ወደ አገር ቤትም ወደ አውሮፓና አሜሪካም ግንኙነት መስርተን የድርጅት መስረታውን ተያያዝነው። ጊዜያዊ አደራጅ ኮሚቴ ህግና ደንቡንም ይዘቱንም ገልጸን በቅድሚያም መሰረት የሐሰት የብራዚል ፓስፖርት አውጥተን አቅም ሲኖረን አንድ ጓድ ወደ አውሮፓ ዘልቆ ሊያደራጅና ህዋሳት ሊያቋቁም ሞከረ። በዚያን ጊዜ የተመለመለ አንዱ ነው ዛሬ መስራች ነበርኩ ብሎ የሚለፈፈው። ምንያም አዳነም እህቱ ንግስት አዳነ በሞስኮ ተማሪ ስለነበረች ወደዚያው ዘልቆ እሷንም ክፍሉ ታደሰንም ሲመለመል ያኔ ከነሱ ጋር ይሰሩ የነበሩት እነ ዓለሙ አበበም በሂደቱ ተጠቃለሉ። ዓለሙ አበበ ለደርግ ደጋፊና አባል ሆኖ በአዲስ አበባ ከንቲባነት በቀይ ሽብር ስንት ጓዶችን ያስጨረሰ ፋሽስት ሲሆን ክፍሉ ታደሰ ራሱን መስራች አድርጎ ወሳጅና ዛሬም ካለው አንጃ ጋር የገጠመ ከወያኔም የሰራ ስለ ድርጅቱም መጽሐፍ ጻፍኩ ባይና በድርጅቱ ላይ ከባድ ጉዳት ያደረሰን ብተና ዛሬም ለሹሞቹ የሰገዱ አንጃዎች ጋር ሆኖ ያካሄደ ነው። የሱንም ባጭር ልቅጫውና ለዛሬ አልጀርስ ከተማ መጥተው ከተገናኙን ውስጥ እሱንም ዘሩ ከሸን መስፈናብቱ ኃይሌ ፊዳንም ቢያንስ መጥቀስ ይችላልው። ከኃይሌ ፊዳ ጋር ያካሄድነው ሁለት ሰፊ ውይይቶች ሁላችንም ሰባታችን በተስማማንባቸው ነጥቦች ዙሪያ ሲሆን ከሱ ጋር በብዙዎች ስንስማማ በሌሎች ደግሞ ከቶም ልንሰምር አልቻልንም። አይደፊዳ በትህትና የሚናገርና የበሰለ ሰው በመሆኑ ለብዙዎቻችን ታላቃችን ነበር። በጥሞና ብናዳምጠው ባብዮትና አደረጃጀት በትጥቅ ተገድ አስፈላጊነት ወዘተ ላይ ሆነ በዓለም አቀፉ የሶቪየት ቻይና ጠብ ወደ አንድ ወገን መዘንበሉ ያቋም ግዴታ ነው ያለውን አልተቀበልነውም። ይህ ብቻ አይደለም፣ ስለ ህዝብ ንቃትና ለለውጥ ዝግጁነትም ግምገማችን የተለያየ ነበር። በዋለልኝ የተጻፈው አዋጅ ለአዋጁ የሚለው ጽሑፍ ሆነ እኔ ቤንያምና ማኑኤል የጻፍነው እንኳ ለ77 ዓመተኛው የደም ልደቱ አደረሰው የሚሉት ጽሑፎች ጠንካራ ስለሆኑ ህዝብን ያስቆጣሉ በሚል በትግላችን መጽሔታቸው አርመውና ቆራርጠው እንዳስተሙም ነግሮን ስለነበር በተጨባጭ ሁኔታው ላይ ግንዛቤያችን የተለያየ ነበር ማለትም ይቻላል። ምናልባትም አንዳንዶች እንደሚሉት እኛ ወጣቶችና በትኩሱ ከተማሪው ትግልና ከሀገር ቤት የመጣን ስንሆን እነሱ ደግሞ በእድሜም ገፋ አድርገውና በውጭም በተማሪነት ስለቆዩ ይሆናል። ቁም ነገሩ ግን አልተስማማንም። የሚሆነው በፖለቲካ አቋም ኢትዮጵያን በሚመለከት በተከሰተ ልዩነት እንጂ በጸረ ፊውዳል ጸረ ኢምፔሪያሊስቱ መሰረት ልዩነት አልነበረንም ማለት ይችላለሁ። ተደራጅቶ በፓርቲ ትጥቅ ትግል ማድረግ ይቻላል ይገባል የሚለው ማቋማችን ላይ የነ ኃይሌ ድጋፍ አልተደመጠም። በወቅቱ በአሜሪካ እነ እንድሪያስም ለፓርቲም እና ለውጥ ገና አንድ ትውልድ በኋላ ቢታሰብ ይሻላል ባዮች ነበሩ። በመሆኑም በራሳችን አነሳሽነት ድርጅት ልንመሰርት ወስነን ወደ ምስረታው ስናቀናም ይህን ውሳኔ ለኃይሌ ፊዳ ነግረነው ነበር። በዚያን ወቅት ዛሬ ያንጃ መሪ ሆኖ መስራች ሊቀመንበር ጠንሳሽ ነበርኩ የሚለውን ግለሰብ እኔ አላውቀውም ነበር። ትጥቅ ትግል ማካሄድ አለብን በሚል በየት ለሚለው የመጀመሪያ መልስ በባሌ ስለነበር በሶማሊያና በአቶ ዋቆጉቱ በኩል እንቅስቃሴ በማስፈለጉ ብርሃነ መስቀል ከዚህ ሰው ጋር እውቅና ስለነበረው ሊጻጻፈው ጀመረ። በዚያን ጊዜ የዛሬው አንጃ መስራች ግንኙነቱ ከነ ኃይሌ ፊዳ ጋር እንደነበር አስታውሳለሁ። ሶማሌዎች ሲተርቱ ዋሾ ሰው ምስክር ሊሆኑበት የሚችሉትን ያርቃል ይላሉ። የኛዎቹ ቀዳዳዎች ደግሞ እስከ 600 ገጽ ጽፈው ያው ምስክሮች ሊሆኑ የሚችሉትን ሁሉ ይገድላሉ። ተስፋዬ ደመሳይን ሾፈር ነው እንዲህ ተባባልን። እውቀቴን አደነቀልኝ
መደበቂያውን አሳይጀኝ ከሱራፊል ካባ ጋር ኦፕሬሽን በከተማ አካሄድ በጊዜው ለግርማቸው ለማ ይህን ያን መክሬው ነበር ሻምበል አማሃ በተሰዋበት ተፍሎውት ላይ ነበርኩ ዘሩ እንዲህ ብሎ ይነበር ወዘተ የሚሉትን አይናውት አዋሾች በመስክር እንዳልነረታቸው የተቀሷቸው ሁሉ ተፈውተዋል አንድ ሌላ ቀጣፊ ለምሳሌ ሰጓድ ጋይም ጋር በግልጽ ግንኙነት በሚስጥር አዲስ አበባ እሳራ ነበር ያለውን በቀላሉ አውቀንበት ወያኔን አገልጋይ መሆኑን በግልጽውም አጋልጠናል አሁንም ግን ስለ ያባ እንደ አቃቂ ጨርቃጨርቅ ፋብሪካ አንሶላ ይቀደዳል አስተታቸውን መጽሐፍ ያደርጉና ውሸታም ከውሸታም እየተደጋገፈ ይተረተራል እንቆቅልሽ ወዘተ ብሎ ከ700 ገጽ በላይ የጻፈ ወሽካታም እንዲሁ እኔን ጠቅሶ ሳያፍር ይዋሻውን ሌላው ደግሞ አዲስ አበባ ሆኜ ፋሽስቱ ኮሎኔል ላይ የሞት ፍርድ ፈረደ ብሎ የከተበውንም ከዚህ በፊት ማጋለጤን መጥቀስም እፈልጋለሁ ውሸቶቹን አጋልጦ ሀቁን ማስፈር ለሰማዕትም ዝክር ነው በሚል እንጂ የትምህርት ለመጪው ትውልድ አስተማሪነቱ ያን ያህል ነው ታዲያ ምን ይጠበስ ብሎም ሊታለፍ የሚችል ነው ግን ሀቁን ከደው ሲዋሹ በዝምታ ማለፉ ከታሪክ አንጻር ትክክል ባለመሆኑ በየጊዜው ጊዜ ያስጠፉናል ዘረኞች ዛሬ የአገራችንን ታሪክ ሲበርዙ ዝም ካልናቸው ጉዳቱ ግልጽ ነውና ምንሊክን ለቀቅ የምንላቸውም ለዚህ ነው ኤርትራ የኢትዮጵያ ቅኝ ግዛት ናት ኦሮሞ ኢትዮጵያዊ አይደለም ወዘተን ለሰኮንድም አንቀበልም ያልነው ውሸት ሀቅ እንዳይሆን ብለን ነው ለወሰነው አቋም ዋጋ ከፍለንበታል በተለይም ከኤርትራ ግንባሮች በኩልና ከረዳቶቻቸውም አንጻር ሐሰት የተጋቱ ፋላቀርና ማህይም ወጣቶች ቀሮነን ብለው የሚያጓሩት ጥላቻ ሊተከስ ይገባዋል የሚያሳዝነው ግን ተምራዋል አውቀዋል ኢትዮጵያዊነታቸውንም ተቀብለዋል ያልናቸው ምሁር በሉን ባዮች የጥላቻና የሐሰት ዘመቻው ግንባር ቀደም መሆናቸው ነው ለማንኛውም ከተነሳንበት አንጻር ዋናው ቁም ነገሩ ይቻላል ብለን ሳንፈራ ቆርጠን ተነስተንና ብዙ ችግርና መከራን ችለን መደራጀት ታሪክ ሰሪ ድርጅት መመስረት መቻላችን ነው ሌላው ተርፍ የታሪክ አጋጣሚ ውሳኔ ይሆናል ዛሬም መንጋው ቢያጓራም ልዩ ኃይሎች መሰረትኩ ብሎ ቢውገረገርም ተረራጅተን ከታገልነው ወደ መቀመቅ ልንፈደው እንደምንችል ትውልድ ሊያምንበት ይገባል በድርጅቶች መሃል ልዩነት ሲከሰት ድንግርግራቸው የሚወጣባቸው አሉ የህብረተሰብን እድገት ይዘትና አካሄድ መረዳት የተሳናቸው ናቸው አሊያም ለስልጣን ሲሉ ተጋጩ ብለው ያማርራሉ ትግላችን የማንንም ጎፈሬ ለማበጠር ሳይሆን የፖለቲካ ስልጣንን የህዝብ ለማድረግ ነው ድርጅትና የድርጅት አባላት የህብረተሰቡ አካልና የቅራኔውም ነጸብራቅ ናቸው ዳንት ግብ ቢሰለፉም ባንደር የወጥር ቢሰባሰቡም ሁሉም አንድ አስተሳሰብና እውነትም ግለኝነትን አሸንፈው ለህዝብ ዓላማ ቆሙ ማለት አይደለም የጸኑት ይጸናሉ ሸብረክ ባዮችና ግለኞች ደግሞ ይለያሉ እኔ ያልኩት ይሁን ባዮች ተነው አይጠፉም የግል ስልጣንና ዝና ፍላጎት ያሸንፋቸዋል ተክለሰውነት ይጠናወታቸዋል የኮሪያው ኪም ኢል ሱንጎች በሽታ ያጠቃቸዋል በትግል ጊዜም አምባገነኖች ሊሆኑ በድርጅታቸውና በህዝብ ላይ ይመኛሉ ይህ በኢህአፓም ተመክሮ የታየና የኖርነውና ጉዳት ያደረሰብንም ነው ሁሉም አንድ ናቸው ደርግም ወያኔም ኢህአፓም መኢሶንም ብለው ያኔ የለፈፉት ፕሮፌሰር በቅርቡ ደግሞ ለሹሙ ቅኔ ሊዘርፉ የጣሩት በጊዜው በሚገባ መልሰንላቸው ነበር አንድ አልነበርንም አንድ አይደለንም ብለን ያባና አንጃ የሐሳብ ልዩነት የላቸውም ሲልም አንዶሽ ካፍታ በቅርቡ ተደምጧል አንጃ ነበርና ለምን ወገድ እንዳልነው ዛሬም አልገባውም ማለት ነው በአሁኑ ጊዜ የመጀመሪያዎቹን አንጃ ጠቃ በሚል በድርጅቱ ላይ ሊዘምቱ የሚከጅሉ አሉ። ራነ መስቀልና ጌታቸው ማሩ የመጀመሪያዎቹ አንጃ አፈንጋጭና ሌላ ቡድን ፈጣሪ መሆናቸውን የመጀመሪያው ራሱ ለፖሊስ በሰጠው ንዛዜ አምኗል። ሁለተኛው ፍቅረኛ የፍቅረኛው አንድርሳን በተጽፈልንም ብዙ ቦታ ከሐቅራቀ መሆኑን እናውቃለን። ከደርግ ጋር አብረን እንስራ ብለው ያቀረቡት አቋም ድጋፍ ሲያጣ አፈነገጡና የብዙዋን ውሳኔ ረገጡ በሚል አንጃ ተባሉ እንጂ ለምንስ ሐሳቡ ቀረበ ብሎ ማንም የከሰሳቸው አልነበረም። ከድርጅቱ ህግና ደንቡጪ በሚስተር ከተፈሪ ባንቲ ረዳት ኤዲሲ ከሆነው ከጌታቸው ማሩ ወንድም መለሰ ማሩ ጋር ሆነ ከአዲስ ዘመኑ ብርሃኑ ዘሪውን ጋር ያደረጉት ግንኙነትና የወሰዱት እርምጃ ተጠያቂ አድርጓቸዋል። ጌታቸው ማሩን ገደሉትና ባሲድ አቃጠሉት ብለው የሚያስተምሩትም ክስ የሚመለከተውን ግለሰብ መጠየቅ ተተውና ይባስ ብለው ባንጃነት አሁንም ማቅፈው እኛን ይሃባዎችን ባያደርቁን ይመረታል። በተጨማሪም ድርጅቱ በሞት የሚያስቀጣ ጥፋትን በሞት መቅጣት መብቱ ነው። ለሰናበት ያለውን ሁሉ ሲረሽኑ የቆዩት ጠባቦች በተለይ ድርጅታችንን ሊከሱ የሞራል ብቃት የላቸውም። እንደሚሉት ፈንገጥ ያለውን ሁሉ ብንረሽንማ ዛሬ በህይወት ተርፈው አፋቸውን ባልከፈቱብን ባልጻፉብንም ነበር። በሐሰት ሲናገር 15 ያህሉን ረሸኑ ያለውም ቡከል ተይዞ የተለቀቀው ወጣት ነህ ተብሎ ሳይሆን እነገሌ ባንጃነት ተሰማርተው አመራሩንም ሊገድሉ አሲረዋል ብሎ 21 ገጽ ሉክ ወረቀት ንዛዜ በማድረጉ መሆኑን የምናውቅ እናውቃለን እንጂ አንድ አመራር ግለሰብ አይዞህ ብሎ ለቀቀኝ የሚለው ውሸት ነው። ደግሞስ ተለቀቅኩና ሱዳን ገባ ብሎ ከጻፈ በኋላ አምልጫቸው ሱዳን ገባ ብሎ መቀባጠር እርስ በርሱ አይቃረንም? በዚህም የጋራ አመራር ጉዳይ ቢነሳ ደግ ይሆናል። ይሐፋ በጋራ አመራር ያምናል። በውስጡ አንዳም በገነንን ማንገስ አላመነበትም። ማንም ግለሰብ ለብቻው ወሳኝ አሳሪም ለቃቂም ሊሆን አይችልም። ከመጀመሪያው ብራነ መስቀል የተባለው መስራች አባል የድርጅቱ ዋና ጸሐፊ ተብሎ እንደተመደበ ስታሊን በነፍሱ ሊሆን ሞክሮ ጓዶች ስለከሰሱትና ስለወገዙት በድርጅቱ የአዲስ አበባ የሚስጥር ስብሰባ የዋና ጸሐፊ ቦታ ተሰርዞና የጋራ አስተራርም ተጠናክሮ እንዲሰም ተደርጓል። በያፓ ውስጥ ዋና መሪና ሊቀመንበር እንዳይኖርም ተደርጎ በጋራ አመራር እንዲሰራ ተወሰነ። እኔም ውጭ አገር ስለነበርኩ ከድርጅት ፖሊስ ቢሮ ወይም ስራ አስፈጻሚ ኮሚቴ አባልነት ተነሳው እንጂ አንድ ቀባጣሪ እንደጻፈው በድርጅቱ 10 ዓመት የውጭ ጉዳይ ኃላፊና የስራ አስፈጻሚ ኮሚቴ አባል ሆኜ አልሰራውም። ያኔ በ1967 ከዚያን ጊዜ ጀምሮ በድርጅቱ ላይ ሊወዘፉ የፈለጉ ግለሰቦች ሁሉ አንጃ ይሆናታል እንጂ እንዲፈነጩ አልፈቀድንላቸውም። የመታት ሊቀመንበር ዘንድሮ መጣብን እንጂ ያባ ሊቀመንበር ኖሮት አያውቅም። አሁንም የለውም። የግለሰቦች ንብረት አልነበረም። አሁንም አይደለም። በኢትዮጵያ ደረጃም አምባገነን መሪዎች መሰየማቸውን ትላንትም ዛሬም ተቃዋሚ ነን። ይበንዲ እንዳለ ከዚያ ሁሉ አመታትና ተመክሮ በኋላ ነቃው መጠኩ ብሎ ማርክሲዝምን ሊተች የሚዳዳው ግለሰብ ባለፈው ሰሞን የጋራ አመራርን መርህ ወቅሶ ባህላችን ያለውን የጎበዝ አለቃነት ያንድ መሪ የበላይነት ሲመኝና ለዚህም በይፋ ሲቆም መስማቱ መቼም ያልታደለች አገር እንድንል ገፋፍቶናል። ሊቀጡ ሲገፋቸውና ማፈሪያ ታሪክ የነበራቸውን በነጻ ለቀናቸው ዛሬ ተመልሰው ክስ በድርጅቱ ላይ ከመንዛታቸው በፊት ቆም ብለው ቢያስቡበትና አደብ ቢገዙ የተሻለ ይሆናል ብለን መምከር እንሻለን። ለጻፉት የሐሰት ስንክሳር እጥፍ የሐቅ መልስ ልንሰጣቸው ሐቁም ችሎታውም አለን ልንላቸውም እንፈልጋለን። ይቀጥላል።